ከፍተኛ ግምት የሚሰጣቸው ስራዎቻቸውን ጨምሮ የሙያና የህይወት መንገዳቸውን መለስ ብለን እንመለከታለን።
ከዩናይትድ ስቴትሱ የኢትዮጵያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲድ የዘንድሮ ተሸላሚዎች አንዱ የሆኑት ዶክተር ብሩክ ላቀው ናቸው። አብረውን ያመሻሉ።
አማርኛ በአሜሪካ ቀጠሮ የተሰጠበት ወግም ከመሰናዶቻችን አንዱ ነው።
ኢትዮፒክ ስክሪፕት የአማርኛ ጽህፈት ወይም የፊደል ገበታ በቅርቡ በአንድ የቋንቋዎች ጉባኤ ላይ የቀረበን ጥናታዊ ጽሑፍ መነሻ ላደረገ ምልልስ አቶ አምላኩ ሸቴ ተመልሰዋል።
የንጉሴ አክሊሉ የታሪክ ማስታወሻ ቅንብርና ጊዜ ከተገኘም ከአንዲት ወጣት ገጣሚና ደራሲ ስራዎች ጋር እንተዋወቃለን።
እሁድ ሰኔ 18 2015 ዓ.ም ጤና ይስጥልን፣ እንደምንሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ምሽቱ የራዲዮ መጽሔት ነው። ሰዓቱ
የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የሴራሊዮን የምርጫ ኮሚሽን በሀገሪቱ የተደረገው ምርጫ ግጭቶችና መዘግየት ቢታይበትም ምርጫው አልቆ ቆጠራ በሰላማዊ መንገድ እየተካሄደ ነው ሲል አስታወቀ። ኮሚሽኑ የምርጫ ቆጠራው ከተለያዩ የሀገሪቱ ክልሎች የተሰባሰቡትን የምርጫ ኮረጆች በፍሪታውን፣ ቦ፣ ከነማና ማከኒ ፖርት ሎኮ በተባሉ ቦታዎች ላይ እየተደረገ ነው ብሏል። ትላንት ቅዳሜ የሴራሊዮን ዜጎች የፕሬዝዳንት፣ የፓርላማና የአካባቢ ተወካዮች ምርጫ አድርገዋል። የምርጫ ውጤቶቹ ከ48 ሰዓታት በኋላ እንደሚታወቁም ተገልጿል። የምዕራብ አፍሪካ የሰላም ግንባታ ትስስርና ሌላ ታዛቢ ቡድን ምርጫው አንጻራዊ በሆነ ሰላም ተፈጽሞ ቆጠራ እየተደረገ ነው ሲሉ አስታውቀዋል። ዛሬ ጠዋት በሰሜን ምዕራባዊ ሶሪያ በሚገኘው የተጨናነቀ የአትክልት ገበያ ላይ የአየር ድብደባ ተፈጸመ። በድብደባው 9 ሰዎች መሞታቸውን የአደጋ ጊዜ ሰራተኞች አስታውቀዋል። ተቀማጭነቱን እንግሊዝ ያደረገው የሶሪያ ሰብአዊ መብት ታዛቢና የጦርነት ዘጋቢ ቡድን የሶሪያው ፕሬዝዳንት በሽር አሳድ ዋና ደጋፊ የሆነችው ሩሲያ የተቃዋሚዎቹን ጥብቅ ስፍራ የሆነችውን በቱርክ ድንበር አካባቢ የምትገኘውን ጂስር አልሽጉር የተሰኘች መንደር ላይ የአየር ጥቃት አድርሰዋል ብሏል። ጥቃቱ የሩሲያ ዋና ተዋጊ ቡድን በቭላድሚር ፑቲን ላይ ባመፀ በማግስቱ ተፈጽሟል። ሰሜን ምዕራብ ሶሪያን የያዙት ባለነጭ ቆብ በመባል የሚታወቁት የሀገሪቱ ተቃዋሚዎች በጥቃቱ እስካሁን ድረስ ከ30 በላይ ሰዎች መጎዳታቸውና ይህ አሃዝም ከፍ እያለ ሊሄድ እንደሚችል አስታውቀዋል። ከፍተኛ ጉዳት የደረሰባቸው ሰዎች ሆስፒታል ከደረሱ በኋላ ህይወታቸው እያለፈ መሆኑን እየሰማን ነው ሲሉ የነጭ ቆብ አባል የሆኑት አህመድ የዚጂ ለአሶሺየትድ ፕሬስ ገልጸዋል። አያይዘውም ጥቃቱ ከሰሜን የሀገሪቱ ክፍል የሚመጡ ገበሬዎች የሚሰባሰቡበትን የአትክልት ገበያ ትኩረቱ አድርጓል ብለዋል። በጥቃቱ ዙሪያ ሶሪያም ሆነች ሩሲያ እስካሁን ድረስ የሰጡት አስተያየት የለም። ጥቃቱ የተፈጸመበት ሰሜን ምዕራብ ሶሪያ ሀያት ታህሪር አልሻም በተሰኙትና በቱርክ የሚደገፉ የመንግስት ተቃዋሚዎች የሚገኙበት ስፍራ ነው። አድማጮች፣ ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የአፍጋኒስታን ዋና መሪ ሀገሪቱ ህገወጥ የመድኃኒትና የሀሽሽ ምርትን ለማስቆም በምታደርገው ዘመቻ ሄሮይንና ሞርፊንን ለመስራት የሚጠቅሙትን የኦፒየም እንቡጥ ተክሎችን ማውደሟን አስታወቁ። የሂባቱላህ አኩንዛዳ አዋጅ፣ የዩናይትድ ስቴትስና የተባበሩት መንግስታት ሪፖርቶች እንዲሁም የሳተላይት ምስሎች አመታዊ የአፍጋኒስታን የኦፒየም ተክል የማሳ ምርት በከፍተኛ ሁኔታ መቀነሱን ካስታወቁ በኋላ ነው። የምርት መቀነሱ የታየው የታሊባኑ መሪ በአውሮፓውያኑ ሚያዝያ 2022 ኦፒየም በህገወጥ መንገድ የመትከል፣ የማምረት፣ የመጠቀም፣ የማጓጓዝ፣ የመሸጥ፣ ወደ ውጭ ሀገራት የመላክም ሆነ ወደ ሀገር ውስጥ ማስገባትን ካገዱ በኋላ ነው። ክልከላው የታሊባን ጸረ ናርኮቲክ ቡድን ጦርነት በጎዳቸው የሀገሪቱ ክፍል ያሉትንና የዓለም 85 ከመቶ የሚሆነውን የኦፒየም ምርት የያዙትን ማሳዎች እንዲያወድምም አግዟል። ሀገሪቱ ለኢድ አላድሃ እየተዘጋጀች ባለችበት ሰዓት ንግግራቸውን ያደረጉት የታሊባኑ መሪ ገበሬዎች ህጋዊ የሆኑ ሌሎች አማራጮችን እየፈለጉ ነው ያሉ ሲሆን አያይዘውም እጅግ ብዙ ዜጎች እና የአፍጋን ወጣቶች ለአደጋ ከመጋለጥ ድነዋል ብለዋል። ባለፈው ሳምንት መቀመጫቸውን አፍጋኒስታን ያደረጉት የተባበሩት መንግስታት ልዑክ የመንግስታቱ ድርጅት የጸጥታ ምክር ቤት ስብሰባ ላይ ባደረጉት ንግግር የታሊባን የኦፒየም ልማትን የማጥፋት ዘመቻ በስኬት ተጠናቋል ብለዋል። በተመሳሳይም የኦፒየም ምርት የሀገሪቱን የገጠር ገበሬዎች የኑሮ ዋልታ በመሆኑ የረድኤት ተቋማት በዚህ ክልከላ ለሚጎዱ ገበሬዎች አማራጭ ምርትን እንዲጠቀሙ ድጋፍ ማድረግ ይገባቸዋል ብለዋል። በአፍጋኒስታን የዩናይትድ ስቴትስ ተወካይ የሆኑት ቶማስ ዌስት ባለፈው ሳምንት ባደረጉት የትዊተር መልእክታቸው የኦፒየም ምርት ቅነሳውን አወድሰዋል። በመጨረሻም ክሬምሊን በሞስኮ አመራሮች ላይ ተዋጊዎቹን የሰበቀው የዋግነር ተዋጊ ቡድን መሪ የሆኑትን ይቭጌኒ ፕሪጎዥን ወደ ቤላሩስ እንደሚጓዙና አመጽን በማቀጣጠል የተነሳባቸው ክስም ውድቅ እንደሚሆን ትላንት ቅዳሜ አስታወቀ። የቤላሩስ ፕሬዝዳንት አሌክዛንደር ሉክሸንኮ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ባገኙት ይሁንታ መሰረት ከዋግነሩ መሪ ጋር መደራደራቸውን ቢሮቸው አስታውቋል። ሉካሼንኮ ፕሪጎዥን ለ20 ዓመታት ያህል በግል አውቀዋለሁ ሲሉ ተናግረዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ የዋግነር ተዋጊዎች ምንም አይነት ቅጣት አይጠብቃቸውም ሲሉ ከጋዜጠኞች ጋር በነበራቸው ቆይታ አረጋግጠዋል። ፔስኮቭ ሁሌም ቢሆን ዋግነር ተዋጊዎች ከፊት በመሆን የፈጸሙትን የጀግንነት ተግባር እናከብራለን ያሉ ሲሆን አያይዞም ሞስኮ የቤላሩስ ፕሬዝዳንት ሉካሼንኮ ግጭቱ እንዳይባባስ ለተጫወቱት ሚና ታመሰግናለች ብለዋል። በአመፁ ላይ ያልተሳተፉ ተዋጊዎችም በቀጣይ አንድ ሳምንት ጊዜ ውስጥ ሁሉንም በጎ ፈቃደኛ አካል በአንድ ላይ ማጠቃለል በሚሻው በመከላከያ ሚኒስቴር በኩል ውል ይቀርብላቸዋል ብለዋል። አድማጮች፣ ለምሽቱ ያስኩላችሁ ዜናዎች ተጠናቀቁ። ከቀሪ የእሁድ ምሽት መሰናዶች ጋር ተቆዩ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን።
እሁድ ሰኔ 18 2015 ዓመተ ምህረት የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። አሁን በራዲዮ መጽሔት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም።
የመሆን ናፍቆት ሺህ ቀናት ሳምንታት ወራት እንደ ወፎች በረሩ ከነፉ አበቦች ረገፉ ማለፍ በመሆኑ ፈልጁ የኑሮ ከዘመን ጋር አብሮ ደማቅ ኮከቦችም እጅግ የገዘፉ ብርሃን አሳይተው ኖረው በርተው ጠፉ እኛኛን ሳንሆን ዓመታት አለፉ ምን ያልሄዳለ ምንስ ያላለፈ ሰው መሆናችን ግን ይቀር ይሆን ከምርት የጊዜ አመድ ላይ እንደተወዘፈ ሰኔ 24 1999
ሰው የመሆን ናፍቆት በተሰኘችውና
የሳምንቷ ምርጥ ባደረግናት የአዲስ አበባ ዩኒቨርሲቲ ዶክተር ተሻገር ሽፈራው ግጥም ዝግጅታችንን ጀምረናል።
ዶክተር ተሻገርን ለግርም ግጥሙ እናመሰግናለን። አሁን የመክፈቻውን ዜማ እናስከትል። Thank you.
ለግምት የሚሰጣቸው የምርምር ስራዎችን አበርክተዋል።
በአብሮ መኖር መስተጋብር ውስጥ ያለው ከፍ ያለ ጠቀሜታ አንዳንድ ጊዜ ቀለል ተደርጎ የሚወሰደው የማህበራዊ ግንኙነት ክህሎት
በተለይ ሙያዊ ትብብሮችን በሚጠይቁ ስራዎቻቸው የራሱ ስፍራ እንደነበረው የሚናገሩት እንግዳችን
ይህን አስፈላጊ ክህሎት ለመካን ያደጉባትን የአዲስ አበባዋን ጨርቆስ ሰፈር የልጅነት ጊዜ ገጠመኞች ባለውለታ ያደርጋሉ።
ብሩክ ላቀው ይባላሉ። በተፈር ምርምሩ ዓለም እስካሁን በተደረሰባቸው ግኝቶች ለሰው ልጅ ህይወት ባለው ተጨባጭ ፋይዳና አለፍ ብሎ ዘመናት ስለዘለቁት አንዳንድ ያልተመለሱ የህይወት ጥያቄዎች ዙሪያ ለምናደራው ደርዝ ያለው ወግ ግብዣችንን ተቀብለው ወደ ስቱዲዮአችን ብቅ ብለዋል።
ከዩናይትድ ስቴትስ የኢትዮጵያ ሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ እንግሊዝኛው ምህጻረ ቃል ሲድ የዘንድሮ ተሸላሚዎችም አንዱ ናቸው።
ዶክተር ብሩክ ላቀው ካሉላ ጋር ወዳደረጉት ወግ እንሰዳችሁ።
እንኳን ደህና ቆያችሁኝ።
ከዚህ ቀደም በተለያዩ ጊዜያት
በርካታ ሽልማቶችን በስራዎቹ አግኝተዋል። የገዛ ማህበረሰቡ የሰጠው ሽልማት ትልቅ ክብር እንደሚሰጡት በመድረኩ ላይ ሽልማቱን ሲቀበሉ ተናግረው ነበር። እንኳን ደስ ያለዎት።
እንኳን አብሮ ደስ አለን። አዎ ልክ ነው። የራስህ ኮሚኒቲ ስራህና አክብሮ ሽልማት ሲሰጥ ትልቅ ትርጉም አለው። ለእኔ በተለይ በጣም ጥሩ ስሜት ነው የተሰማኝ እሱን ሽልማት በማግኘቴ።
ለሽልማት ያበቆት የተመረጡባቸው ምክንያቶች ዝርዝር አድርገን እናያለን። ለውቅና ካበቆት ዋና ዋና ጉዳዮችን ብንመለከት በስፋት የሚታወቀው እንደ አውሮፓውያን ዘመን አቆጣጠር በ90ዎቹ ወደ ሳተርን የተላከችው ካሲኒ የተባለችው ሳተላይት ላይ የኢንፍራሬድ መሳሪያ እዛ ላይ ተገጥሟል። የእርሶ ስራ ነው። ለ13 ዓመታትም ሳተላይቷ ላይ ሳተርን ሲያጠና ቆይቷል። ምንድን ነበረ የሰሩት ስራ?
ያው ሳተላይቱ አልተመለሰም። ያው ያንቀሳቀስበት ቤንዚን ሲያልቅ ሳተርን ውስጥ ነው የወረወር ነው። ሆኖም ግን የእኔን ኮንትሪቢሽን በተመለከተ እንግዲህ ሰው መላክ አይቻልም። 1 ቢሊዮን ኪሎ ሜትር የምድር ተልኮ ሰው መላክ ስለማይቻል የሰውን አይን ተክቶ የሚሄዱ መሳሪያዎች ያስፈልጋል።
ሰው አልባ መንኮራኩሮች ናቸው።
ሰው አልባ መንኮራኩር ናቸው እና በጣም ከፀሐይ ራቀ ነው፣ ቀዝቃዛ ነው። ኤነርጂ እንኳን ለማግኘት ባትሪዎቹን መሳሪያዎቹን ለማንቀሳቀስ ፕሉቶኒየም ይዞ ነው የሚሄደው ማለት በሙቀቱ ወደ ኤሌክትሪክ እየቀየረ ጀነሬተር ያስፈልገዋል እንደ ማንኛውም ቤት ማለት መስራት። እሱን ይዞ 7 ዓመት ተኩል ወስዶ ነው እዛ የደረሰው። እና የእኔ ኮንትሪቢሽን ምንድን ነው? በኢንፍራሬድ ሙቀትን የሚያመነጩ ነገሮችን የሚያይ ነው። እና እዛ እንግዲህ ቴምፕሬቸሮቹ ማወራው 90 ኬልቪን ማለት -170-180 ዲግሪ ነው። ከዛ ውስጥ ግን 180-182 ዲግሪ ከሆነ ለይቶ ያያል። ይሄ ነው ዋናው ትልቁ ጥቅሙ። ከዛ ደግሞ አንደኛ የሳተርን አትሞስፌር አላት፣ በጣም ብዙ ጋዝ ነው። ከዛ ውስጥ ለይቶ ስፔክትራ አውጥቶ ምን ውስጡ እንዳለበት፣ አሁን ለምሳሌ ካርቦን ሞኖክሳይድ፣ ካርቦን ዳይኦክሳይድ፣ እነዚህ አሞኒያ የመሳሰሉ ምድራችን ላይ ያሉ ነገሮችም እዛ አሉ። ራሱ ትልቅ ግኝት ነው እና የኢንፍራሬድ ኢንስትሩመንት ነው ይህንን
በዚህ ምርምር ነው የታወቀው?
በዚህ ምርምር ነው አንዱ የታወቀው። ሌሎች ሬዳርም ሌሎችም ኢንስትሩመንቶች አሉት፣ ግን በኢንፍራሬድ በኩል የነበረው ኢንስትሩመንት ላይ ነው ትልቁ አስተዋጽኦ የኔ። እና መመለስ ያለባቸው የሳይንስ ጥያቄዎችን ምንድን ነው ብሎ ለሚያስቡ ሰዎችና ኢንጂነሮቹ መሀል ብዙ ጊዜ የመግባባት የለም። የእኔ እንግዲህ እንዴት ልበል፣ ልዩ ተሰጥኦ ወይ ልበለው፣ የሁለቱም ነገር ይገባኛል።
ሁለቱም ጋር
ስለሚገባኝ አይዲያል የሆነ ለጥያቄ ምቹ የሆነ ኢንስትሩመንት ዲዛይን ማድረግና መስራት ነው። እና አንዳንድ ጊዜ የኢትዮጵያን ባንዲራ ሳተርን ላይ ተከልኩ ነው ይመስለኝ
ሊያስብልጀነካቸው
የሄደ ነገር እዛ ደርሶ ይህንን አይነት ውጤት በማምጣቱ።
ከቀናት በፊት የወጣ ዜና ከዚሁ አሁን ከምናወራው ኢንፍራሬድ ጋር እና ከሳተርን ጋር ይገናኛል። የሳተርንን ጨረቃ እንግዲህ ፕላኔቶች የየራሳቸው ጨረቃ አላቸው። የሳተርን ጨረቃ ከሆነች አንዷ ጨረቃ ደቡባዊ አቅጣጫ የተገኘ ነገር አለ። ለዚህም ደግሞ እርስዎ የሰሩት አሁንም ያነሳ ነው ኢንፍራሬድ አስተዋጽኦ አድርገዋል።
እስኪ ያስረዱን ምንድን ነው ግኝቱ?
እንግዲህ ሳተላይቱ ሄዶ ማአት 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 ኢንፎርሜሽን እና ዴታ ነው ወደ መሬት የላከው በ13 ዓመት ውስጥ። እስካሁን ድረስ ሳይንቲስቶች ያንን እየወሰዱ እያጠኑት ነው ያለው ምንድን ነው። እና አንደኛው የኢንስትሩመንት ያስገኘው ነገር ምንድን ነው እንግዲህ የኔ ስል ሌሎችም አብረውኝ ሰርተዋል፣ ግን ሊድ ማድረጌ ነው ዋናው። እና ምንድን ነው የዚች ጨረቃ ደቡብ ሲያልፍ ቴምፕሬቸሩ ከሰሜኑ ይለያል በጥቂት ዲግሪዎች፣ -180 ወደ -170 እንደዛ ነገር ነው። እና ደቡብ ሞቃት ስለሆነ ጠቅላላ ስፔስ ክራፍቱን እንደገና ተመልሶ ሲያልፍ በደቡብ በኩል እንዲያልፍ ተደረገ። በሚያልፍበት ጊዜ ሌሎቹ ሴንሰሮች ምንድን ነው ሴንስ ያደረጉት እች ጨረቃ በረዶ ነች፣ በሙሉ በረዶ የለበሰች፣ ውስጧ ግን ውሃ አለ፣ ደንበኛ ውሃ ያልቀዘቀዘ ማለት ነው። ከዛ የተፈነጠቀ የሚወጣ ውሃና በረዶ ፍንጣቂ አለ። ያንን ሳምፕል አድርጓል። ያንን ዴታ አሁን አናላይዝ ሲያደርጉ ትልቁ ግኝት ምንድን ነው ፎስፎረስ የሚባል ነገር። እኛው ምድራችን ላይ ፎስፎረስ አለ። አንደኛ የእኛ ዲኤንኤ እኔና አንተን የሚለየን ወይን እኔና እነዚህን ኢንጂነሮቹ ቪዲዮ የሚያነሱን የሚለየን እያንዳንዳችን መለያችን ዲኤንኤያችን። ያ ዲኤንኤ ዋና ማገሩ ዋናው ምሰሶ ፎስፎረስ ነው። ፎስፎረስ ከሌለ ህይወት የለም ማለት ነው፣ እኛ እንደምናውቀው አይነት። እና ይሄ ፎስፎረስ እዛ ውሃ ውስጥ ተገኝተዋል። ስለዚህ እዛች ጨረቃ ላይ ውስጧ እንግዲህ ህይወት ሊኖር ይችላል ማለት ነው። እና በአንድ በኩል የእኔ ኢንስትሩመንት ምንድን ነው ያደረገው ያ ቦታ ላይ ፎከስ እንዲደረግ
አዲስ ነው ይሄ መረጃ
2-3 ቀን ነው። እና የጀርመን ቲም ነው ይህን እንትን ያደረገው እና አሜሪካኖችም አሉ። እና ትልቅ ግኝት ነው። እኔ በበኩሌ ትልቅ ደስታ ይሰማኛል። ይህን ነገር እኮ እኔም እኮ ትንሽ ኮንትሪቢዩት አድርጌያለሁ።
እንዴት የጀርመን ቡድን ሊሆን ቻለ? የጋራ ፕሮጀክት ነው።
የጋራ ፕሮጀክት ነው። እንደዚህ አይነት ትላልቅ ሚሽን ይሄ እንግዲህ ወደ 2.5 ቢሊዮን ዶላር ያወጣ ነው ሚሽኑ ካሲኒ። እዛ ላይ እነሱ ኢንስትሩመንቶች አሏቸው፣ እኛም ኢንስትሩመንት። ምንድን ነው በምንተባበርበት ጊዜ ለእኛ ያለውን ወጪ ይቀንሳል። ያ ግን አንድ ሀገር ለምሳሌ ኢትዮጵያ እዛ ላይ አንድ ኢንስትሩመንት ብታስቀምጥ ከዛ የሚመጣውን ዴታ በሙሉ አክሰስ ይኖራታል ማለት ነው። እንደዚህ ነው የሚደረገው። እና እነዚህ ጀርመኖቹ ከአውሮፓ ኮንትሪቢሽን ስላለ አክሰስ አላቸው። ገና ስንት የሚጠና ነገር አለ።
የጠፈር ምርምር የወደፊት አቅጣጫን የሚመለከቱ ጥያቄዎች እናነሳለን። እንግዲህ ዶክተር ብሩክ አሁን የምንነጋገረው 1.2 ቢሊዮን ኪሎ ሜትር ርቃ የምትገኘውን ሳተርንን ማጥናት ላይ የተሰማራ ሳተላይት እና በዛ ላይ የተገጠመውን ኢንፍራሬድ መሳሪያን የገለጽ ነው። በ1997 እንደ አውሮፓውያን የዘመን አቆጣጠር የተላከ ይሁን እንጂ ከዛ በኋላ የሚደረጉት ጥናቶች ከዛ በፊት ከተደረገው ጋር የሚገናኙበት ነገር የለም
በጣም እንጂ።
የእነዚህን ተከታታይ ጥናቶች ተጨባጭ ፋይዳ አንዱ ሲያበቃ አንዱ ሲጀምር ያለውን ሁኔታ ጨምሮ ያዛምዱልን እስኪ።
አሁን ለምሳሌ ያ እንግዲህ ሄዶ 13 ዓመት ከቆየ ወደ 2017 ላይ ነው እንግዲህ ሳተርን ላይ በሀይ በፍጥነት እንዲጋጭ ያደረግ ነው እና እንዲቃጠል ዋናው ሌሎቹን ጨረቃዎች እንዳይበክል
የአገልግሎት ጊዜ ሲያበቃ ማለት ነው።
አገልግሎት ሲያበቃ ፕሮፔላንት የሚባል ነዳጅ አለው ውስጡ። እዛ እንግዲህ ተደግፈ ወደዚህ ልዙር ወደዛ ልዙር ስለማትል ያንን ፕሮፔላንት መተኮስ አለብህ። ወደ ግራ መዞር ስትፈልግ ወይን ወደ ቀኝ መተኮስ አለብህ። እንደዚህ እያደረክ ነው። ያ ግን ሲያልቅ ኮንትሮል ማድረግ ስታጣ ሄዶ የማትፈልገው ጨረቃ ላይ አንድ ቦታ ላይ ይከሰከሳል። ከምድር ይዞ የሄደውን ባክቴሪያ የመሳሰሉ ስፖር ምን የሚባሉ ነገሮች እዛ ቁጭ ያደርገዋል እና
ጥናቱንም ሊያበላሽ ይችላል።
ሊያበላሽ ይላል። ፕሉቶኒየም ውስጥ አሁንም ይሰራል ያለው እና ሙቀትና ውሃ ማቅለጥ ከጀመረ እዛ እንግዲህ ህይወት ፈጠርን ማለት ነው። አበላሸ ነው። ይህ እንዳይሆን በኃይለኛ ፍጥነት ወደ 100,000 ማይል ፐር አወር እየሄደ ነው የተጋጨው እና በሙሉ ነደደ።
ሲጀመር መጨረሻ ላይ እንደዛ እንደሚደረግ ተደርጎ ነው የተሰራው ሳተላይቱ ራሱ ወይስ በኋላ ይመጣ?
በኋላ ወደ መጨረሻ ላይ መጣ ነው። ስብሰባ አድርገን ብዙ ዲስካሽን ተደርጎ ከዛ በኋላ ማቃጠሉ የተሻለው።
አላሳዘንዎትም?
በጣም አዝነን ፎቶግራፍ ሁሉ ተነስተናል። በቃ ጉድባይ ምናምን የሚል እና እንደዛ ነው።
ዶክተር ብሩክ፣ የዚህን ጥናት ድምዳሜ ማየት የሚቻል ከሆነ እስካሁን ባለው እስካሁን በተደረጉት እንዳሉት በርካታ ምስሎች ወደ ምድር ተልቀዋል። 13 ዓመት በጠፈር ምርምር አንድ ቦታ ላይ ያተኮረ ጥናት ትልቅ ይመስለኛል።
በጣም
ምንድን ነው ድምዳሜው አሁን ባለው ሁኔታ?
ድምዳሜው እንግዲህ አንደኛ ውሃ እዚህ ምድራችን ላይ ብቻ ሳይሆን ሌላ ቦታም በብዛት እንዳለ። አሁን ሳተርን ብታያት ብዙ ቀለበቶች አሏት፣ ዳርዳሯ ደስ ትላለች። ያ ቀለበቶቹ ጠጋ ብሎ ስፔስ ክራፍቱ ሲያያቸው ትላልቅ የበረዶ ፍላጭ ድንጋዮች ናቸው። የሆነች ጨረቃ በጣም ተጠግታ በግራቪቲ ምክንያት ትፈንድታለች። አንድ እሱ ነው እንግዲህ ውሃ አለ። እነዚህም መሬት ላይ ያሉ አብዛኞቹ ለህይወት አስፈላጊ የሆኑት ካርበን፣ ኦክሲጅን፣ ናይትሮጅን፣ አሁን ደግሞ ፎስፎረስ፣ እነዚህ ሁሉ እና ሰልፈር። በተለይ ፎስፎረስ ላይፍ ሊሚቲንግ፣ እሱ ከሌለ ህይወት የለም ብለን ነው የምናምን ነው። እና አሁን እነዚህ ሁሉ ግኝቶች የሚያሳዩን የእኛ ምድራችን ከሌሎቹ ብዙም አትለይም።
ትንሻችን እናደለም
ከፀሐይ ጠጋ ማለት ዋና ደጋቢ ሆኖ ሞቅ የሚያረጋት አትሞስፌር ስላላት እንጂ ለህይወት አስፈላጊ የሆኑት ነገሮች ብዙ ቦታ አሉ።
በኋላ ላይ ገፋ አድርገን የምናነሳቸው አንኳር ነጥቦች አሉ። እግረ መንገዶን ካነሳ ነው አይቀር ሌሎች ፕላኔቶች ላይ ህይወት ለማኖር የሚያስችል ሁኔታ መኖሩ የአብዛኞቹ ጥናቶች ዋና መሰረት ይመስለኛል። በተመሳሳይም ለሰው ልጅ ሌላ መጠለያ መፈለግ ብቻ ሳይሆን ከኛ ውጪ ከምናውቀው እዚች ምድር ላይ ከሚኖሩት ፍጡራን ሌላ ህይወት አለው የሚለውንም ፍለጋ ይመስለኛል። እና ምንድን ነው አሁን እሱም በተመለከተ ያለው?
አንደኛ እንግዲህ የሰው ልጅ ነገር እንደምታውቀው ሁልጊዜ አንጎሉ ክፍት ነው። ለምንድን ነው እዚህ ዓለም ላይ ያለሁት? ምንድን ነው የማደርገው? እነዚህ የፍልስፍና ጥያቄዎች ሁልጊዜ አንጎሉን ይቆረቁሩት እና ይሄ በተለይ ህይወት እኛ ምድር ላይ ብቻ ነው ወይ አለው? ሌላ ቦታ አሉ ወይ? ይሄ በጣም ሁላችንም የሚያሳስበን ነገር ነው አይደለም? እና አሁን በተለይ እየተፋጠነ የመጣ ያለው ነገር ምንድን ነው? አንደኛ ለህይወት የሚያስፈልጉት ነገሮች ብዙ ቦታ አሉ። አሁን ማርስን ብትወስድ እንደ መሬት ያለ የሚያሞቃት አየር አለመኖሩ በጣም መቀነሱ በስተቀረ ቅድም እንዳልኩት ፎስፎረስ አለ፣ ኦክሲጅን አለ፣ ናይትሮጅን አለ፣ ካርበን አለ። እነዚህ ሁሉ ነገሮች የውሃ ሸንተረር ሁሉ ይታያል እኮ። እና እኛ ዩኒክ ነን፣ እኛ ብቻችን ነን ለማለት የሚያስቸግርበት ደረጃ ደርሷል። አሁን ከእኛ ሶላር ሲስተም አልፎ ሌላ የፀሐይ እና ፕላኔት ሲስተሞች በብዛት አሉ፣ በጣም በብዛት። እና ከዛ ውስጥ ሁሉ እኛ ብቻ ነን ብሎ ለማለት ያስቸግራል። እና አሁን ያለው ፍለጋ ሌላ ፀሐዮች እና የሚዞራቸው ፕላኔቶች እንዳሉ እናውቃለን። ግን የሚያስፈልገው ምንድን ነው? እንደ መሬት ርቀቷ ልክ በልክ የሆነች አሁን መሬት 2.0 እንደምትባለው አሉ የማግኘት ጉዳይ በጣም እየተቃረበ ያለው ሁኔታ እና ይሄ ነው እንግዲህ
ፈለገ ይቀጥላል የሚሉ ከእርሶ በኋላ በርከት ያሉ ኢትዮጵያውያን ማለት እንችላለን የእርሶን ፈለግ የተከተሉ እያየን ያለ ነው። እና የሳይንሱን ፍላጎት ወይንም ደግሞ እርሶ እዚህ የገቡበትን ብቻ መመልከቱ በተለይ በዚህ ሰዓት ለሚከታተሉ የሳይንስ ጥናት ፍላጎት ላደረባቸው ወጣቶች፣ ታዳጊዎች እንደው የእርሶን መንገድ ብናይ ብንመረምር ምን ወደዚህ ሳቦት ወደዚህ ሳይንስ ለመምጣት ከአዲስ አበባዋ የጨርቆስ ሰፈር ብሩክ ላቀው እንዴት ናሳ ተገኘ ለሚል ሰው ምንድን ነው መልሱ?
መልሱ ያው ጨርቆስ ማደግ ነው። ጨርቆስ ጥሩ ሰፈር ነው። በጣም ድሃ አይደለም፣ በጣም ሀብታም አይደለም። ልጆች ውጭ ወጥተው ቢጫወቱበት ሰፈር ነበረ። ክረምት ላይ መሬቱን ይህን ጭቃውን እያለሰለስን እንሸረተት ነበር። ከዛ ብዬ እንጫወታለን፣ አንዳንዴ ድብድብም አለ፣ ብቻ እንደዚህ። ይሄ እንግዲህ ምንድን ነው ዩኒቨርሲቲ ነው፣ ራሱ የሶሻል ስኪል ዩኒቨርሲቲ ነው። እንደው እድለኛ ሆኜ እዛ እንደዚህ አይነት ቦታ ያደግኩት ማለት ነው። ሌላው ምንድን ነው፣ በተለይ አባቴ በጣም መጽሐፍ ማንበብ ይወዳል። ይሄ ነገሮች መጠጋገን ምናምን የለበትም፣ ግን መጽሐፍ ያነባል፣ ጋዜጣ ያነባል። እና ራት ላይ ምሳ ላይ እንደዚህ ስንገናኝ ሁሉ ጊዜ ጥያቄ እያነሳ አንጎላችን ሁሉ ጊዜ እንትን ያደረገው ነበር፣
እንዲተጋ ያደርገዋል።
እንድንጠይቅ ዲስካሽን እንድናደርግ እና በጣም ለእሱ ትልቅ ክሬዲት ይሰጣል በእውነቱ። ላቀው ኪሮስ ይባላል። ከዛ ቀጥሎ ታላቅ ወንድሜ አየለ ደግሞ እንደዚሁ በጣም ጥሩ ተማሪ ነበር። ሚቀርና ክላስ ውስጥ ኖቶች ብቻ መውሰድ ሳይሆን የመጽሐፍ ፔጆች ምናምን ቆርጦ ኖትቡክ ላይ ለጥፋል የራሱን መጽሐፍ ሃይላይት አድርጎ እና በጣም አሪፍ ተማሪ ነበር።
ጥሩ ምሳሌ ነበር ለሱ።
ጥሩ ምሳሌ ነው። በኋላ ፓወር ኢንጂነር ሆኖ ተመልሶ ኢትዮጵያ እንድነው መብራት ኃይል ሰራተኛ ሆኖ ብዙ አመት አገልግሏል። እና እኛ ቤተሰብ ውስጥ ከትምህርት እስከ መጨረሻው ከመግፋት ሌላ አማራጭ አልነበረ።
ግን ከትምህርቱ ባሻገር ግን ይሄ ጥሩ መሰረት ይመስለኛል። አሁን እንዳስረዱን በጉጉት የሚዋጥ መጠየቅ የሚፈልግ ልጅ የሚያድግበት ከባቢ ሁኔታ እንደተፈጠረለት ነው ያስረዱን። በኋላ ላይ ከትምህርት በኋላ የተፈጠሩ ድሎች መሰረት ያላቸው ነገሮች ሊኖሩ ይችላሉ። ግን በልጅነቱ አሁን እዚህ የእርሶ ሙያ ውስጥ ያሉ አንዳንድ የጠፈር ተመራማሪዎች በልጅነት እንግዲህ ቴክኖሎጂን በለው በጊዜው አርቆ የሚያሳየውን መነጽር የማየት እድል ይኖራል። ማታ ወጥቶ ከዋክብትን አንጋጦ ማየት እንደ በከዋክብት መማረቅ በበራሪ አካላት መሳብ አለ። ለእኛ ሳይንሱን የሚመለከተው ነገር ሩቅ እንኳን ቢሆን አንድ ልጅ እንደ በጨቅላነቱ ዘመን ያን ፍለጋ ይጀምር ይችላል። እና በልጅነቱ እንዲ ያለ ነገር አለ
አለ በትንሹ ማለት ብዙ ጊዜ ትምህርት ቤት ሲዘጋ ወደ ናዝሬት ሆነ አዳማ ነው የሚባለው እዛ እንሄድ ነበር። እና እንደዚህ አሁን እዚህ ሀገር እንዳለው ላይት ፖሉሽን የለም። ብዙ መብርሃን ስለሌለ ፀሐዩ ምንድን ነው ጨለማ ሲሆን ሰማዩ ጥቁር ነው እንዳለ፣ ከዋክብቶቹ ደግሞ እንደ ፈርጥ ልበለው እንደ ዳይመንድ ነው የሚታዩት። እና አባቴ ብዙ ጊዜ በተለይ ሚልኪ ዌይ የሚባለው እኛ ያለንበትን ጋላክሲ ጠቅላላው ከየት ጀምሮ ወዴት እንደሚሄድ ያሳየን ነበር። እንዲህ ያለ ነገሮች እንጂ ናሳ ውስጥ እሰራለሁ ብዬ ምንም የለም እንጂ እንዲያው ከዛም በላይ እንዲያውም እንደ ታላቅ ወንድሜ በጣም ጥሩ ተማሪ አልነበርኩም ሀይ ስኩል እያለሁ። ከጊዜ በኋላ ነው ቀስ በቀስ ነው የመጣው። እንዴት ነው አንዳንድ ሰው ተራራ በአንድ ጊዜ ይፈነቅላል ከእውቀቱና ከማድረጉ። እኔ ደግሞ ትንሽ በትንሽ ድንጋይ ነው ተራራ መፈነቅለው። እና ሁሉም አይነት አለ ዓለም ላይ።
ዶክተር ብሩክ ስለ ጠፈር ምርምር ስናነሳ፣ ስለ ሰማይ ስላለው፣ ስለ ምድር ስናነሳ አንዳንዴ ለሳይንስ ሰው ቀረብ ተደርጎ እንዲታይ የሚጠበቅ ነገር አለ። ቅድም ጠቀስ አድርገውታል ሌላ ሀሳብ ሲያነሱ፣ ምናልባትም የሰው ልጆች ሁሉ ጥያቄ የሚመስለኝ ፍልስፍና ብቻ ሳይሆን ከመኖር ህልውና ጋርም የተቆራኘ ነው። እድሜ ልክ ተጠይቋል፣ መልሱን ያገኘንም አይመስለኝም። ዶ የእርስዎን ሀሳብ ቢፈነጥቁ፣ ለምንድን ነው እዚህ ያለሁት? የሚቀጥለው ምዕራፍ ምን ይሆናል? የበለጠ በሳይንሱ ዓለም አንድ የምርምር ሰው እንደገለጡት የበለጠ በታወቀ ቁጥር ወደ አለማወቅ የቀረብን ይመስላል የሚል አባባልም አለ። ምንድን ነው በዚህ ሁሉ ረጅም የሳይንስ ጉዞ የታዘቡት?
ከባድ ነው። እኔ የታሰብኩት ነገር አንደኛ ሁሉ ነገር የሚጸነስበት ጊዜ አለ፣ የሚጎረምስበት ጊዜ አለ፣ የሚሞትበት ጊዜ አለ። የእኛ ህይወት አንዱ እሱ ራሱ ሶላር ሲስተማችን፣ ጨረቃ፣ ፀሐይ፣ እኛ ያለን በሙሉ ከጊዜ በኋላ ደግሞ እሱም የሚሞትበት ጊዜ አለ። ከዛም አልፎ ራሱ ዩኒቨርሱ የሚሞትበት ጊዜ አለ። ስለዚህ እኛ በጣም ትንሽ ኢምንት ነን፣ በጣም ትንሽ ኢምንት። ሌላው ደግሞ የተገነዘብኩት ምንድን ነው ዩኒቨርስ የምናየው ሰላም አይደለም። ብዙ ነገሮች ይጋጫሉ፣ እሳት አለ፣ ይፈነዳል፣ ምን አለ። እና ግጭት እና አለመስማማት በዚህ ምድር ብቻ አይደለም፣ ዩኒቨርሱ በሙሉ እሳት መሀል ነው ያለ ነው። እና ቦታችንን ማወቁና ትንሽ አንዳንድ ጊዜ ቅራኔዎችን፣ ሀሳቦችን ቦታቸው መያዝ ማስያዝ አለ አይደለም። የኔ ሀሳብ ዩኒቨርስን አያክልም፣ ትንሽ ነኝ።
ትንሽ ነኝን ማወቅ ይፈልጋል
በጣም። አሁንችን ምድር በአየር ብክለት በምናም በጦርነት ብናጠፋት እንኳ ዩኒቨርስ ጉዳዩም አይደለም፣ ትንሽ ነኝ። እና ይሄንን ማወቁ እንትን ይላል
ምናልባት ዛሬ ላለውን ትርምሳችን ሁሉ የሚፈነጥቅ ይመስለኛል። በአማርኛ ተዛማች ትርጉም ያገኘሁት ስርዓተ ፀሐይ የሚለውን ነው። ሶላር ሲስተም የሚለው
ስርዓተ ፀሐይ
ለዛ ጥናትና ምርምር የተመራማሪነት ብቻ ሳይሆን የክፍሉ ተባባሪ ዲሬክተር ሆነው ረጅም ጊዜ አገልግለዋል። ከ300 በላይ ሳይንቲስቶች በስሮ ይሰሩ ነበረ። የሚያስተባብሯቸው የጥናትና የምርምር ስራዎች አሉ። እንደው በዚያ ውስጥ ብዙ ነገር እንደሚኖር አስባለሁ። ለየት ያለ ሁኔታ ታዝብ ያለው አይቻለው የሚሉት ነገር አለ ነው ስለ ሰማይም ስለ
አድማጮች ከዶክተር ብሩክ ጋር የነበረን ቆይታ ዘለግ ያለ ነው። የሰማዩን መንገድም ሆነ የምድር ጉዳዮችን የሚመለከቱ በርከት ያሉ ቁም ነገሮች ጨምሮ ሙሉን ቃለ ምልልሳችንን
በቴሌቪዥን ካሜራ የተደረገ ነውና የሚሰማ ብቻ ሳይሆን የሚታየውን አክለን በማህበራዊ ገጾቻችንና በድረ ገጻችን ላይ የምናኖር መሆኑን ከወዲሁ ለመግለጽ እንወዳለን።
ለአሁኑ ግን ዶክተር ብሩክ ላቀውን ለነበረን ግሩም ቆይታ ለጊዜያቸው እናመሰግናለን።
ከዶክተር ብሩክ ላቀው ጋር ያደረከው ቆይታ ግሩም ነበር። ዶክተር ብሩክ ላቀው እንግዲህ ለረጅም ጊዜ ተዚህ ለህ እንደሆነ ፍሬገነት አሰግድ ታዘጋጀው የነበረው ሳይንስ ፕሮግራም ደጋግመው የሚመጡ ለአድማጭ ጥያቄዎችን ማብራሪያ የሚሰጡ በተለይ ጠፈርን የሚመለከቱ ጉዳዮች ሲኖሩ ዝግጁ ሆነው የሚተባበሩን ሰው ነበሩ። እጅጉን አድርገን እናመሰግናለን። የጨርቆስ ልጆች ልትኮሩባቸው ይገባል።
ስለ ማህበራዊ ክህሎት ግሩም አድርገው አስተምረውናል። በእርግጥ እሳቸው አካባቢያቸው ዛም ቢሆን ትልልቅ ትምህርት ቤቶች ተምረው ፈረንሳይ ሀገርም ተምረው ብዙ መንገድ ያለፉ ሰው ናቸው። ነገር ግን አንዳንድ ጊዜ ቦታ ማንሰጠውን ነገር ቀልባችንን ሰጥተን እንድናጤን በተለይ ወጣቶችን ትልቁን መንገድ ለሚመለከቱት ጥሩ ምሳሌ የሚሆን ያነሱ ይመስለኛል። ቆንጂት ሰፊ ነው ከዶክተር ብሩክ ጋር ያደረግነው ቃለ ምልልስ። የፍሬገነትን ሳይንስ ፕሮግራም ስትይ የአሜሪካ ድምፅን ከመቀላቀሌ በፊት ረዘም ያለ ጊዜ ጀምሮ ከዛ በኋላም እንግዲህ ረጅም ጊዜ አውቃቸዋለሁ እና እንዳልሽው በተለይ የጠፈር ምርምርን በሚመለከት አሁን የእሳቸውን ፈለግ የተከተሉ በርከት ያሉ የጠፈር ምርምር ባለሙያዎች እያፈራን ነው እንጂ እሳቸው ብቻ ነበሩ ለረጅም ጊዜ። በጣም ይማርክሻል አዲሶችን ለማምጣት የሚሄዱበት ርቀት በኢትዮጵያውያን ወይንም በአፍሪካውያን ብቻ ሳይገደብ አሜሪካውያኑን እዚሁ ሀገርም የሰሯቸው ለዘለቄታውም በሳቸው ስም ሊጠራ የሚችል ፕሮግራማቸው በውይይታችን እናነሳዋለን። በጣም በርካታ ጥሩ ስራዎችን የሰሩ ጥሩ ምሳሌ የሚሆኑ ኢትዮጵያዊ ትውልድ ኢትዮጵያ ናቸው።
ልክ ነህ። ከሳቸው ተከትለው ደግሞ በወጣት እድሜ ውስጥ ልንፈርጃቸው የምንችለው ዶክተር ብርሃኑ ቡልቻ እንደዚሁ በየጊዜው ትብብር የሚያደርጉልን በብዙ ክንዋኔያቸውም እየታወቁ የመጡ ናቸው። እንግዲህ ብዙ ቀጣይ የሳይንቲስቶች የጠፈር ሳይንቲስቶች ትውልድ እያፈራን ነው ለማለት ይቻላል። አሉላ
ትክክል ብለሻል ቆንጅት። እሳቸው ራሳቸው በተለያዩ አካባቢዎች ሄደው ንግግር ሲያደርጉ በአዲስ አበባ ዩኒቨርሲቲ ንግግር ባደረጉበት ወቅት የተነቃቁና ዛሬ ናሳን ለመቀላቀል የበቁ ዶክተር ጥላይን ያነሳሉ። ቴክሳስ ያለው የናሳ መስሪያ ቤት ውስጥ ይሰራሉ። ሌላ ከዚህ በፊት ያቀረብናቸው ዶክተር መላእክ አሉ። ሌላ አሁን ካነሳናቸው ሶስቱ ኢትዮጵያውያን ሌላ ቀደም ባሉ ዓመታት በተደጋጋሚ ቀርቡ የነበሩ እሳቸውም የፍሬገነት ሳይንስ ፕሮግራም ቋሚ ተሳታፊ ነበሩ ዶክተር እንዳወቅ ይዘንጋውን ታስታውሽ ይሆን?
አዎ ልክ ነው። ዶክተር እንዳወቀ ይዘንጋው ናቸው እሳቸው። እንደውም አስታውሳለሁ ፍሬገነት በእንግድነት አምጥታቸው በአጋጣሚ በወጣቶች ፕሮግራምም ላይ አቅርበናቸው ነበር እና በምን ምክንያት ነው ይህንን ስም የሰጡት ከአባቶ ስም ጋር የሚገጥም ብለን ጠይቀናቸው አብራርተውልን ነበር እና በጣም አስታውሳቸው ናቸው ዶክተር እንዳወቀ ይዘንጋው። ከአንተ በፊት ነው ግን አንተ ልጅ ሳለ ማለት
ብዙዎቹ የዶክተር ብሩክ አስተዋጽኦዎች እኔ ከመምጣቴ በፊት የቀደሙ ናቸው። ግን እንዳልነው በርካታ ዓመታት ከዚያ በኋላም የአሜሪካ ድምፅ ደንበኛ በመሆን የሳይንስ ጥያቄ ሲመልሱልን ኖረዋል።
ያሳቀኝ ምንድን ነው መሰለህ፣ በተደጋጋሚ በሳይንስ ፕሮግራም ጠፈርን በሚመለከት ስለሚመጡ የሳይንስ ፕሮግራም አዘጋጁ እልል ነበር። ስለ ትብብራቸው አሁንም እናመሰግናለን። Yes. የራዲዮ መጽሔት ፕሮግራማችን ይቀጥላል። አሁን አማርኛ በአሜሪካ የሚል ርዕስ የሰጠነውና ለዛሬ ቀጠሮ የሰጠንበት ወግ ነው ሰዓቱ።
ባለፈው የራዲዮ መጽሔት ዝግጅታችን በአንድ የቋንቋዎች ጉባኤ ላይ የቀረበን ጥናታዊ ጽሑፍ መነሻ በማድረግ በተለይ ከአማርኛ ጽሕፈት ወይም ከፊደል ገበታ ጋር ለተዛመደ ቃለ ምልልስ
ከጥናቱ አቅራቢዎች መካከል አንዱ የሆኑትን የካሊፎርኒያ ዩኒቨርሲቲ ዩሲ በርክሊ የአማርኛ መምህሩን አቶ አምላኩ እሸቴን አስተዋውቀን ነበር። እነሆ በቀጠሯችን መሰረት ተመልሰዋል።
የሁለት የተለያዩ የዩናይትድ ስቴትስ ዩኒቨርሲቲዎችን ተሞክሮ ለማቅረብ ሌላዋን የጥናቱን አቅራቢ የሃዋርድ ዩኒቨርሲቲዋን ፕሮፌሰር ታፈሰ ገበየሁንም ለመጋበዝ ሞክረን ነበር። ሊሳተፉ ባለመቻላቸው ግን ከአቶ አምላኩ ጋር ብቻ ነው የተወያየ ነው። አማርኛ በአሜሪካ ቆንጅት፣ እንግዲህ ቀደም ብለን እንዳስተዋወቅ ነው አቶ አምላኩ እሸቴ በድጋሚ ተገኝተዋል። አቶ አምላኩ ጤና ይስጥልኝ።
ጤና ይስጥልኝ አቶ አሉላ።
ጤና ይስጥልኝ አቶ አምላኩ፣ ስለ ጊዜው እናመሰግናለን አስቀድመን።
እሺ፣ እግዚአብሔር ይስጥልኝ። ወይዘሮ ቆንጅት ጤና ይስጥልኝ።
በቀጠሯችን መሰረት የተመለሱበት ቀደም ሲል አንድ የቋንቋዎች ጉባኤ ላይ እርሶና የሙያ አጋሮ ፕሮፌሰር ታፈሰ ወርቅ ያቀረባችሁት የማስተዋወቂያ ጥናት ነበረ። ኢትዮፒክ ስክሪፕት በሚል የአማርኛን የፊደል ገበታ አማርኛ ተናጋሪ ላልሆኑ ሙያ አጋሮቻችሁ ያስተዋወቃችሁበት እዚህ በዩናይት ስቴትስ የቋንቋ መምህራን ለሆኑ ያቀረባችሁበት ነበር መነሻችን። ዛሬ ዋናውን ጉዳይ እንደምንነጋገር በቀጠሮ የተለያየ ነው። ዋናው ጉዳይ እንግዲህ አማርኛ በአሜሪካ ነው። አቶ አምላኩ፣ በበርካታ የዩናይት ስቴትስ ዩኒቨርሲቲዎች የአማርኛ ቋንቋ የሌሎች ሀገር ቋንቋዎች በትምህርት መልክ እንደሚሰጡ ይታወቃል። የአማርኛ ቋንቋን 10 እና 15 ዓመታት በፊት አንዳንድ ዩኒቨርሲቲዎች በስም ሲጠሩ እናስታውሳለን። መምህር ስለሆኑም በተመሳሳይ የእርስዎን መሰል ስራ ላይ ያሉ ሌሎችንም ያውቁ ከሆነ የትኞቹ የዩናይትድ ስቴትስ ዩኒቨርሲቲዎች የአማርኛ ቋንቋን ያስተምራሉ በዚህ ሰዓት እርስዎ እስከሚያውቁ ድረስ?
እሺ፣ እግዚአብሔር ይስጥልኝ። ከጥያቄህን ከመመለስ በፊት ያው እኔም አንተ እያልኩ ስለሆነ አንተ እየተባልኩ እንድቀጥል ይፈቀድልኝ እና ወደ ጥያቄው ስንሄድ እውነት ለመናገር እኔም ወደዚህ ስራ እስከምገባ ድረስ ወደ ዩኒቨርሲቲ ኦፍ ካሊፎርኒያ እስከምቀላቀል ድረስ አማርኛ በአሜሪካ ዩኒቨርሲቲዎች ምን ያህል እንደሚሰጥ በደንብ አላውቅም ነበር እና እኔ ከገባው በኋላ ነው ለማየት የሞከርኩት። ማየት ከጀመርኩ በኋላ ግን በጣም በብዙ ዩኒቨርሲቲዎች እንደሚሰጥ ለማወቅ ችያለሁ እና ከኔ ጋር ባለፈው አቅርቦቱን ያቀረበችው ፕሮፌሰር ታፈሰ ወርቅ ገበየሁ በሃዋርድ ዩኒቨርሲቲ እኔ ከገባሁ በኋላ ነው፣ ማለት ዩኒቨርሲቲ ኦፍ ካሊፎርኒያ ከተቀላቀልኩ በኋላ በርክላይ ከተቀላቀልኩ በኋላ ነው ከእሷ ጋር የተዋወቅኩትም። በብዙ ዩኒቨርሲቲዎች ይሰጣል። አንዳንድ ዩኒቨርሲቲዎች በበጀት እጥረት ያቋርጡታል፣ እንደገና ይጀምራሉ። ግን እንደው ማውቃቸውን ለመጥቀስ በቦስተን ዩኒቨርሲቲ፣ በሃዋርድ ዩኒቨርሲቲ ቅድም እንዳልኩት፣ ኢቨን በሃርቫርድ ዩኒቨርሲቲ፣ በፔንስልቬኒያ ዩኒቨርሲቲ፣ ኢንዲያና ዩኒቨርሲቲ እንደሚሰጥ አውቃለሁ እና ኢንዲያና ዩኒቨርሲቲ በጣም ትልቅ የአፍሪካን አሜሪካን ስተዲስ ብዙ የአፍሪካ ቋንቋዎች እንደሚሰጥበት አውቃለሁ። አፍሪካ ቋንቋዎች መምህራን ማህበርንም በደንብ እያሳለጠ እየተከታተለው ያለው የኢንዳና ዩኒቨርሲቲ አንዱ ዋነኛው ነው።
ቀደም ያለም ነው እሱ እንደተረዳሁት፣ በተለይ በአማርኛ ቋንቋም ቀደም ካሉት ውስጥ ይመስለኛል።
ቀደም ካሉት ውስጥ እንደሚሆን እኔም ግምት አለኝ። ግን ምን ያህል ይቀድማል እስከ ኢንዲያና ዩኒቨርሲቲ ውጭ ሌሎች ዩኒቨርሲቲዎች አሉ ወይ ቀደም ያሉ፣ እሱን ጥናት ማድረግ ወይም ደግሞ በደንብ መመልከት ያስፈልጋል።
ሌሎች የአፍሪካ ቋንቋዎችም በአሜሪካ ከፍተኛ የትምህርት ተቋማት ውስጥ ይሰጣሉ። ቀደም ብለውም ጠቀስ አድርገውት ነበረ። የትኞቹ ቋንቋዎች ናቸው እንደ በብዛት እየተለመዱ እየተሰጡ ያሉት? አቶ አምላኩ፣
እኔ በማስተምርበት ዩኒቨርሲቲ ዩኒቨርሲቲ ኦፍ ካሊፎርኒያ በርክላይ በዋናነት ብዙ ቋንቋዎች ይሰጣሉ፣ የአውሮፓ የኤዥያ ቋንቋዎች። ግን ከአፍሪካ ቋንቋዎች ውስጥ አማርኛ ስዋሊና ኢግቦ ናቸው ሶስቱ። ግን ሌሎች ዩኒቨርሲቲዎች ሌሎች ቋንቋዎችንም የኛዋን የኢትዮጵያ ቋንቋዎች የሆኑ ትግርኛ፣ ኦሮምኛ ጨምሮ ይሰጣሉ። አሁን ዩኒቨርሲቲ ኦፍ ካሊፎርኒያ በነገራችን ላይ ወደ 10 ካምፓሶች አሉት በየከተማው ኤልኤ፣ በርክሌይ፣ ሪቨርሳይድ እየተባሉ ወደ 10 ካምፓሶች አሉ። ኦንላይን ሲስተም አለን እና በዛ አሁን አማርኛን ከአስሩም ካምፓሶች አማርኛን መውሰድ ይችላሉ። እንዲሁ በኤልኤ ደግሞ አማርኛም ትግርኛም እንደሚሰጥ ታውቃለህ። እና የተለያዩ ዩኒቨርሲቲዎች የተለያዩ የአፍሪካ ቋንቋዎችን ያስተምራሉ።
አቶ አምላክ፣ ወደ አማርኛው ነው የምንመለሰው፣ ግን እግረ መንገዶን የታዘብኩትን አስተያየት ሰጥተውበት ቢያልፉ እንግዲህ የደረጀ የቋንቋ መሰረት ያላቸው በብዙዎችም የሚነገሩት የተለየ ቦታ የሚሰጣቸው ይመስላል። ስዋሂሊ ከ20 በላይ ዩኒቨርሲቲዎች ውስጥ እንደሚሰጥ ለመመልከት ችያለሁ። እርስዎ የተመለከቱት ያዩት ነገር አለ? ስዋሂሊ የተለየ ትኩረት ያገኘ ስለመሰለኝ ነው።
ምናልባት እዚህ ነው የግል አስተያየቴ ነው። የተለየ ትኩረት ማግኘት ሳይሆን የሰው የቋንቋው ባለቤቶች የተለየ ጥረት ስለሚያደርጉ ብዬ አስባለሁ። በተለይ ከዚህ ከባልደረባዬ ከተረዳሁት፣ ባልደረባዬ በቋንቋው እዚህ ሀገር የዩኒቨርሲቲ ጥናቱን ያካሄደ ነው እና ከእኔ ቀድሞም ነው የተቀጠረው፣ የተለየ ጥረት እንደሚያደርግ አይቻለሁ። እና ለቋንቋዎች እዚህ የአሜሪካ ዩኒቨርሲቲዎች ለአንድ ቋንቋ የተለየ ትኩረት መስጠታቸው ሳይሆን የቋንቋው ባለቤቶች የሚያደርጉት ጥረት ነው። አሁን የኤዥያ ቋንቋዎች እንደ ጃፓንኛ፣ ቻይንኛ አይነት ቋንቋዎች በዲፓርትመንት ደረጃ ነው፣ እንደኛ እንደ አፍሪካ ቋንቋዎች በኮርስ ደረጃ ሳይሆን ወይም ደግሞ በዩኒት ደረጃ ሳይሆን በዲፓርትመንት ደረጃ አላቸው የአውሮፓ ቋንቋዎችና የኤዥያ ቋንቋዎች። ያ የቋንቋ ባለቤቶቹ ጥረትና ፈንዲንግ ነው የሚያሳየው። ዩኒቨርሲቲዎች የተለየ ፈንድ ካገኙ ወደ ዲፓርትመንት ያሳድጉታል፣ ትኩረት ይሰጡታል። እና እንደው ጥያቄውን ባጭሩ ለመመለስ የቋንቋ ባለቤቶች ጥረት እና የዛ ቋንቋ ተናጋሪዎች ወይም ደግሞ ባለቤቶች ሆነው የቋንቋው ተናጋሪዎች ሆነው ባለሀብቶች የሆኑ ባህላቸውና ቋንቋቸው እንዲስፋፋ ገንዘባቸውን ወደዛ ማፍሰስ ሲችሉ ዩኒቨርሲቲዎችም ትኩረት ይሰጣሉ፣ ቦታ ይሰጣሉ።
አቶ አምላኩ፣ ይሄ የበጀት እጥረት ሲሉ ያነሱት በተደጋጋሚ የሚከሰት ነገር ነው? በተለያዩ እንደው የሚያውቁት ነገር ካለ ያው ዳሰሳ ያስፈልጋል ብለዋል ቀደም ብሎ በሌሎች ጥያቄዎች ዙሪያ። ግን ይሄንን በሚመለከት የመቋረጡ የመጀመሩ ነገር ከምን ጋር የተያያዘ ይመስሎታል?
የአሜሪካ መንግስት የዲፓርትመንት ኦፍ ኤጁኬሽን ለየተለያዩ ፎሬን ላንጉጅዝ የሚመድበው ገንዘብ አለ። ከዛ ውጭ ደግሞ ሌሎች የተለያዩ ግራንቶች ከለጋሾች መገኘት መቻል አለባቸው እና የአፍሪካ ቋንቋዎች ያሉት በነገራችን ላይ በአብዛኞቹ ዩኒቨርሲቲዎች ዲፓርትመንት ኦፍ አፍሪካን አሜሪካን ስተዲዝ በሚባሉ ዲፓርትመንቶች ስር ነው እና ያ ዲፓርትመንት አሁን ዩሲ በርክሌይ ውስጥ ዲፓርትመንት ኦፍ አፍሪካን አሜሪካን ስተዲዝ አለ። እንደገና ደግሞ ሴንተር ፎር አፍሪካን ስተዲዝ የሚባል አለ እና ሴንተር ፎር አፍሪካን ስተዲዝ ከሚያገኛቸው ግራንቶች አንድ ወደ ዲፓርትመንቱ ቋንቋዎችን ለማስተማር ፈሰስ ያደርጋል። እና እንደገባው አሁን በትክክል አላስታውሰውም የግራንቱን ስም፣ ያ ግራንት ድጋሜ ማግኘት አልቻሉ። ስለዚህ የእኛ የመቀጠር ቋንቋውን የማስፋት ለምሳሌ የሚሰጡት የአማርኛ ቋንቋ ኮርሶች ከአንድ አስተማሪ በላይ ቢሆኑ ሌላ ተጨማሪ አስተማሪ ለመቅጠር የግድ ፈንዲንግ ያስፈልጋቸዋል። ያ ካልተገኘ አይቀጥሩም። ስለዚህ የሚጨመሩት ኮርሶች ይታጠፋሉ ማለት ነው።
የበጀት ጉዳይ እንዳለ ሆኖ አቶ አምላክ እሱም ሊመለከተው ይችላል። በዋናነት ግን እነኚህ ቋንቋዎች በእነኚህ ዩኒቨርሲቲዎች ሲሰጡ ከአንዱ የሌላው ሊለያይ እንደሚችልም ከግምት አስገብተን፣ ምንድን ነው ግን በዋናነት የምታስተምሩት? እርሱ አሁን የራስዎን ምሳሌ ቢያደርጉ ሌሎች የሚያውቋቸውንም መምህራን ቢወስዱ፣ ማንስ ነው ተማሪያችሁ በቀዳሚነት?
እሺ፣ በጣም ጥሩ ስጥልኝ። የምናስተምረው ያው እነማንን ነው ለሚለው አብዛኞቹ የኢትዮጵያውያንና የኤርትራውያን ልጆችን ነው። እዚህ ሀገር ተወልደው ያደጉ በልጅነታቸው የመጡ እና ዩኒቨርሲቲ ሲገቡ ከአሁን በፊት ከቤተሰባቸው በሃይ ስኩል ወይም በተለያዩ ደረጃዎች ካልተማሩ እድሉን ሲያገኙ ዩኒቨርሲቲ እንደ ኢሌክቲቭ ኮርስ ይሰጣቸዋል። ክሬዲትድ ነው ማለት ግሬድ የሚሰጠው እንደ ሌሎች ኮርሶቻቸው የሚታይ ሆኖ የእናት አባቶቻቸውን ወይም ደግሞ የባህላቸውን መገለጫ የሆነውን ቋንቋ መማር እድል ሲያገኙ ያን ይጠቀሙበታል። ስለዚህ አብዛኞቹ የኢትዮጵያውያን እና የኤርትራውያን ልጆች ናቸው። ግን አልፎ አልፎ ደግሞ ከኢትዮጵያ ጋር የተገናኘ ጥናት የሚያደርጉ አሁን አንድ ፒኤችዲ ተማሪ ነበረኝ፣ ነጭ አሜሪካዊ በፊተኛው ሴሚስተር። አሁን በጨረስኩ ሴሚስተር ደግሞ ከኢትዮጵያውያንና ከኤርትራውያን ተማሪዎች ጋር ደግሞ አንድ ኬንያዊ ነበረኝ። ስለዚህ ማንኛውም ፍላጎት ያለው መማር ይችላል። ግን ባዛኞቹ ለጠየቀኝ የኢትዮጵያና የኤርትራን ልጆች ናቸው። ሁለተኛው ጥያቄ ለመመለስ ምንድነው የምታስተምሩት ስላልከው የምናስተምረው እንደ ተማሪዎቹ ደረጃ የአማርኛ ጀማሪ ደረጃ አለ፣ መካከለኛ ደረጃ አለ፣ ከፍተኛ ደረጃ አለ። ስለዚህ ኤሌመንተሪ አማሪክ 1 and 2 አለን። ኢንተርሚዲየት አማሪክ 1 and 2 አለን። ስዋሂሊ አሁን በአድቫንስድ ደረጃ አለው። ሶስት ኮርሶች አሉ ስዋሂሊ የሴምስተሩ። አማርኛ ግን ሁለት ነው ያለው፣ ኤሌመንተሪ እና ኢንተርሚዲየት። ኤሌመንተሪ 1፣ ኤሌመንተሪ 2፣ ኢንተርሚዲየት 1፣ ኢንተርሚዲየት 2። ስለዚህ አንድን ኮርስ ለሁለት ሴምስተር ይወስዱታል። አድቫንስድ ግን ያው ቅድም ከተነጋገርንባቸው ነገሮች ጋር ተያይዞ አድቫንስድ ሶስተኛ ኮርስ ገና አልጀመርንም በዩሲ በርክሌይ።
ይሄም ከበጀት ወይም ከፈንዲንግ እጥረት ጋር ነው የሚያያዘው? እንደ ስዋሂሊው ለአቀባለ ደረጃ ለማስተማር አለመቻሉ
በተወሰነ መልኩ ከበጀት ጋር ሊገናኝ ይችል ይሆናል። በእርግጠኝነት ግን እሱ ጋር የተገናኘ ነው ማለት አልችልም። ግን ምንድነው የተማሪ ቁጥርም አንድ ተማሪ ለምሳሌ የመጀመሪያውን ደረጃ እና መካከለኛውን ደረጃ ኮርሶች ከጨረሰ በኋላ ሶስተኛውን ደረጃ ለመውሰድ መቀጠል መቻል አለበት። ተማሪው ካልቀጠለ ኮርሱ አይኖርም። ስለዚህ በተማሪ ምዝገባም የሚወሰን ነው ይሄ ኮርሱን የማስፋት ሁኔታ።
ቆንጅት አምላኩን ከዚህ ቀደም የማነጋገር እድል ነበረኝና ፕሮግራማችን ለሚከታተሉ አድማጮችም እርሱ የዓለም አቀፍ ቋንቋዎች ጥናት አጥኚ ወይም ተማሪ ነበሩ። በእንግሊዝኛ መምህርነት ነው ያገለገሉት። ኢትዮጵያ ውስጥ በመምህርነት አገልግለዋል ረዘም ያሉ ዓመታት። እዚህ ሀገርም ከመጡ በኋላ አስተርጓሚነትን ጨምሮ የጽሁፍ ስራዎችን ሰርተዋል። ነገር ግን የሄዱት አሁን አማርኛን ወደ ማስተማር ነው እና ምን ይመስላል ሽግግሩ? እስኪ ስለ ራስዎ እንደው ባጭሩ ይንገሩን።
እግዚአብሔር ይስጥልኝ አቶ አሉላ። እኔ የተማርኩት የፎሬን ላንጉጅስ ኤንድ ሊትሬቸር እንግሊዝኛ ሜጀር ማይነር ፍሬንች ነው እና ሳስተምር የነበረውም እንግሊዝኛ ነው። እዚህ ሀገር መጥቼ ደግሞ እንደገና ራሴን ወደ አማርኛ አስተማሪነት ቀየርኩ። ግን ሂደቱ በአንዴ አይደለም። መጀመሪያ ትራንስሌሽን ሰራ ነበር ከዛ በፊት ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛ የብዙ አመት ትራንስሌሽን ወይም ትርጉም ስራ ሰርቻለሁ። ከዛ ደግሞ እዚህ ሀገር መጥቼ ያለውን ችግር ስረዳ ያው የዚህ ሀገር ወላጆች ልጆቻቸውን ለማስተማር ጊዜ አይኖራቸውም። ጊዜ ቢኖራቸውም ልጆቹ አብዛኛውን የሚያሳልፉት ትምህርት ቤት ነው። ከወላጆቻቸው ጋር የሚሆኑበት ጊዜ በጣም ውስን ነው እና ትምህርት ቤት በሚያሳልፉበት ጊዜ ደግሞ ከአሜሪካውያን ልጆች ጋር ስለሆነ የአማርኛ ነገር ወደ አእምሯቸውም በጭራሽ ሊመጣ አይችልም እና ከዛ አንጻር ለማስተማር የምጠቀምባቸውን ማቴሪያሎች ወይም ጽሁፎች ወደ ለዚህ ሀገር ልጆች በሚስማማ መልኩ አማሪክ ፎር ፎሬነርስ ኤንድ ኢትዮጵያን ዳያስፖራ ፍሮም ቢግነር ቱ ኢንተርሚዲየት ብዬ አንድ መጽሐፍ አሳተምኩኝ። ያ መጽሐፍ ነው አሁን ወደዚህ ወዳለውበት ስራም እንደዚህ ሽግግሩን ያፋጠነልኝ ወይም ደግሞ ቀላል ያደረገልኝ እና አሁንም ያው ሁለተኛ መጽሐፍ በማስተምራቸው ጽሁፎች ማለት ማስተምርባቸውን ወደ መጽሐፍ ለመቀየር ይቀለኛል። እንግዲህ ጊዜ በፈቀደ አቅም በፈቀደ መሰረት ወደፊት ሌላ እንዲሁ ሌላ መጽሐፍ ለማውጣት ጥረት አድርጋለሁ። ይህን ይመስላል ትራንዚሽኑ። አቶ አሎላ
አመሰግናለሁ። አማርኛ በአሜሪካን መልከት ለማድረግ ወዲሁም ደግሞ አቶ አምላኩና እርሳቸውን የመሰሉ ኢትዮጵያውያን መምህራን በተለያዩ ዩኒቨርሲቲዎች ውስጥ በማስተማር ጥረት ላይ ያሉትን ዛሬ ደግሞ የተረዳ ነው። ቀደም ሲል ጀምሮ የተለያዩ ዩኒቨርሲቲዎች የኢትዮጵያ ቋንቋዎችን በአማርኛ የሚያስተምሩ መኖራቸውን ብናውቅም ያን እንዲስፋፋ የሚያደርጉትን መሰረታዊ ምክንያቶችም ጠቁመውናል። አንድም ሁለትም ሶስትም ነገሮችን ማየት የምንችል ይመስለኛል። በሌላ ጊዜ ሙሉ በሙሉ ትኩረቱን እዛ ላይ ያደረገ ውይይት እንቃኛቸዋለን። ለአሁኑ ግን አቶ አምላኩ እጅግ አድርገን እናመሰግናለን ለጊዜው። ሌላ የቋንቋዎችንም ሆነ ስነ ጽሁፍ ጉዳዮች የሚመለከቱ አጋጣሚዎች እንደሚያገናኙን ተስፋ እናድርግና ለአሁኑ አመስግንን በዚህ እንሰናበት። እግዜር ይስጥልን።
እሺ፣ ግኑ ስለሰጣችሁኝ ወይዘሮ ቆንጆች አቶ አሉላ፣ እኔም በጣም አመሰግናለሁ።
እናመሰግናለን አቶ አምላኩ። አሁን ደግሞ የአዲስ አበባው መስኮት ሊከፈት ነው።
ንጉሥ ያክሊሉ ዛሬም እንደወትረው የታሪክ ማስታወሻውን አገላብጦ በ1960ዎቹ መገባደጃ የሆነን አንድ ጉዳይ ከዛሬዋ ዓለማችን ገጽታ ጋር የሚያዛምድበት ቅንብር ነው ይዞ የቀረበው።
ስቲል ጠይቃት ሰላም ጤና ነቾይ ከፋት ወይ ደስ አላት ማነው ከልጆቿ በጎም ይመኝላት ከስቃይ እንድድን ዓለም የሁሉና
አይ አባባ ተስፋዬ አንተ የዛሬ 6 ዓመት በ93 ዓመት ድሜህ በሞት ከተለየህን በኋላ እንኳን ዓለም ከጦርነት አልተላቀቀችም። ዛሬም በዋናነት ራሽያና ዩክሬን ጦርነት ላይ ናቸው። ዓለማችን ተረጋግታ በሰላም እንዳትኖር የሰው ህይወት እንዲጠፋ ሀብትና ንብረት እንዲወድም ስደትና መፈናቀል እንዲበራከት በዚሁ ላይ ስቆዝም ነው ተነበጥኩት። በነገራችን ላይ ኢትዮጵያም ሰላሟን ካጣች ቆይታለች፣ ገና አልተረጋጋችም። እርግጥም አባባ ተስፋዬ ከላይ ሆኖ ወደ ታች እንዳለው ዓለም እንዴት ሰነበተች ብሎ ቢጠይቅ ሊገርመን አይገባም። እንደውም በተዋህዶ ሃይማኖት አስተምህሮ ሙታን ለሕያዋን ሕያዋን ለሙታን ይጸልያሉ ይባላልና አባባ ተስፋዬ ከሞተ ከ6 ዓመት በኋላ እንደገና ዛሬ ለመሆኑ ዓለም እንዴት ሰነበተች ብሎ ቢጠይቅ በርግጥም የሚያስደንቅ ላይሆን ይችላል። ቀንን አያውቁ ከካስ ዛሬ ሰኔ 18 ቀን ነው 2015 46 ዓመት በኋላ ለመልሳችሁ ኢትዮ ሶማሊያ ጦርነት የተካሄደው የዛሬ 46 ዓመት ነበር። 300 ሺህ ያህል ሰራዊት ተነስ ታጠቅ ዝመት ተብሎ ሰኔ 18 ቀን 1969 ዓመተ ምህረት የዛሬ 46 ዓመት ሶስት ወር ውስጥ ተዘጋጅቶ የቀረበው ዓለም በወቅቱ በዚህ ምክንያት እጅግ ተደሞ እንደነበረ እናስታውሳለን። እንደውም የሰልፉን ትርኢት ሲያዩ የውጭ ሀገር ዲፕሎማቶች አላመኑም። ሰራዊቱ የሚመጣው ዋናው መንገድ ከአስኮ መስመር ከአቡነ ጴጥሮስ ሳይሆን ላይኛውን ከድሮ ስጋ ሜዳ ከኋላው ታጠቅ ጦር ሰፈር በኦልድ ኤርፖርት በኩል ስለነበረ በዛ በኩል እየመጣ እየተመመ አብዮት አደባባይ በመሪው ፊት ሲያልፍ እንደገና ተመላልሶ የሚመጣው መጠነኛ ሰራዊት ነው እንጂ በርግጥም 300 ሺህ ሰራዊት አይደለም ብለው ስለተጠራጠሩ መንግስት ራሱ ወታደራዊ መንግስት የጦር ሄሊኮፕተሮችን አዘጋጅቶ ከዲፕሎማቶቹ መካከል ዋና ዋናዎቹ በአየር ላይ ሁኔታውን እንዲከታተሉና ሰራዊቱ በቀጥታ ከታጠቅ ጦር ሰፈር ተነስቶ በሌላ ቦታ ላይ እንደከተተ 300 ሺውንም ሰራዊት ለማየት የቻሉበት አጋጣሚ ነበር። ልክ የዛሬ 46 ዓመት ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ። እለቱን እንደው ለማስታወስ ብዬ ነው ይህንን ነገር ያነሳሁት። አባባ ተስፋዬ አንቺ ዓለም አንቺ ዓለም ይላታል ዓለምን እንደገና ሲጠይቃት። ወደኋላ ልመለስና ለነገሩ እኮ ዓለምም ራሷ ሳትንደላቀቅብን አልቀረችም። አባባ ተስፋዬ ይህንን የሚያወሳ ዘፈን ነበረው። በዚሁ ዝግጅት ላብቃ። ደህና አምሹ።
ንጉሴን ለዝግጅቱ እናመሰግናለን።
ዝግጅታችንን ከመቋጨታችን አስቀድሞ አድማጮች ከመጪው የራዲዮ መጽሔት እንግዶቻችን አንዷን እናስተዋውቃችሁ።
ወጣት ገጣሚና ደራሲ ገነት ወንድሙ ትዝታን ሳስተማመ በሚል ርዕስ ለንባብ ካበቃችሁ አዲስ የአጫጭር ታሪኮች ስብስብ መድብሏ ጋር በመጪው ፕሮግራማችን ብቅ ትላለች።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን ታዲያ በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታዬ ነን። በዚሁ ተሰናበትን።
ሰላም፣
ደህና እደሩ።
በጆቼ ይራዝ ዳጃውሽ ሶግማርስ በራዘር ነው ቤቴ በራዘር ነው ቤተሽ በጆቼ ይራዝ ዳጃውሽ ሶግማርስ በራዘር ነው ቤቴ the girl.